ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሰኔ 17 2013 ዓ.ም ዝግጅታችን ጀመረ። መቀሌ ከተማ አቅራቢያ ቶጎጋ በተባለ የገበያ ስፍራ ላይ በተፈጸመ የአየር ጥቃት ጉዳት ደርሶባቸው ሕክምና ለማግኘት ተከልክለው ነበሩ የተባሉ ቁስለኞች ወደ መቀሌ አይደር ሆስፒታል መግባት መጀመራቸው ተነግሯል። በኢትዮጵያ የተካሄደው ምርጫ አጠቃላይ ሂደት መስፈርቱን ያሟላ እንዳልሆነ ኢዜማ ገለጸ። ሁሉም የምርጫ ክልሎች በሁለት ቀናት ውስጥ የምርጫውን አሸናፊ እንደሚያሳውቁ ምርጫ ቦርድ አስታወቀ። እነዚህንና ሌሎች ዘገባዎችን ለዛሬ ሐሙስ ሰኔ 17 2013 ዓ.ም አስተናግደናችኋል። ከዜናው በኋላ ታዳምጣችኋላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እናስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። መቀለ ከተማ አቅራቢያ ቶጎጓ በተባለ አካባቢ ገበያ ስፍራ ላይ በተፈጸመ የአየር ጥቃት ጉዳት ደርሶባቸው ሕክምና ለማግኘት ተከልክለው ነበር የተባሉ ቁስለኞች ወደ መቀለ አይደር ሆስፒታል መግባት መጀመራቸው ተነገረ። ዩናይትድ ስቴትስ መንግስትና የአውሮፓ ህብረት ጥቃቱንና ጉዳት የደረሰባቸው ህክምና እንዳያገኙ መታገዳቸውን የሚያወግዙ መግለጫዎችን አውጥተዋል። ሌላ በኩል በታጣቂዎች ላይ እንጂ በሰላማዊ ሰዎች ላይ የተፈጸመ ጥቃት የለም ሲሉ የኢትዮጵያ የመከላከያ ሰራዊት ቃል አቀባይ ለጋዜጠኞች ተናግረዋል። ዝርዝሩን ከዜና በኋላ በአብይ ርዕስ እናቀርበዋለን። ስድስተኛውን የኢትዮጵያ ብሔራዊ ምርጫ በተመለከተ ሁሉም የምርጫ ክልሎች በሁለት ቀናት ውስጥ የምርጫውን አሸናፊዎች እንደሚያሳውቁ ምርጫ ቦርድ አስታወቀ። በምርጫው ቀን የነበሩ ተግዳሮቶችን በተመለከተ ቦርዱ ከፖለቲካ ፓርቲዎች በርካታ የተለያዩ አቤቱታዎችን መቀበሉን የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ገልጸዋል። ቦርዱ በኦሮሚያ ክልል ጉጂ በሚገኘው ነጌሌ የምርጫ ክልል ድምጽ እንዳይሰጥ አግዶ የነበረ ቢሆንም በእለቱ ድምጽ መሰጠቱን የተናገሩት ወይዘሪት ብርቱካን ጉዳዩ በሕግ እንደሚታይ ገልጸው በስፍራው የተካሄደው ምርጫ ተቀባይነት አይኖረውም ብለዋል። ዝርዝር ዘገባው በመጽሔት ክፍለ ጊዜ ይቀርባል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ትናንት ባወጣው መግለጫው ሁሉን አካታች የጋራ መንግስት እንዲቋቋምና በአንድ ዓመት ጊዜ ውስጥ ነጻና ፍትሐዊ ምርጫ እንዲካሄድ ሲል ጠየቀ። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና ሁሉን አካታች ብሔራዊ የመግባባት ድርድር መደረግ አለበት ብለዋል። ኦሮሚያ ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳአ በበኩላቸው ኦፌኮ ያወጣው መግለጫ ህዝቡን መሳደብ ይመስላል ብለዋል። አቶ ታዬ ድርድር ከዚህ ቀደምም ሲካሄድ ነበር፣ አሁንም ይካሄዳል፣ ድጋሚ የሚካሄድ ምርጫ ግን የለም ሲሉ ለቪኦኤ ተናግረዋል። መጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የኢትዮጵያ የውጭ ጉዳይ ሚኒስትር ደመቀ መኮንን ትናንት ረቡዕ ሞስኮ ውስጥ ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር ተወያይተዋል። የሩሲያ የውጭ ጉዳይ ሚኒስትር ላቭሮቭ ሀገራቸው ከኢትዮጵያ ጋር እንደ የተባበሩት መንግስታት ድርጅት ባሉ ዓለም አቀፍ ተቋማት የጋራ ጥቅሞቻችንን የሚመለከቱ ጉዳዮች ዙሪያ በትብብርና በቅንጅት መንቀሳቀሳችንን ለመቀጠል ፍላጎት አላት ሲሉ ለውጭ ጉዳይ ሚኒስትር ደመቀ ያሳወቋቸው መሆኑን አሶሺየትድ ፕሬስ ዘግቧል። ሰርጌይ ላቭሮቭ አክለውም ስለ አፍሪካ አህጉር ሁኔታ፣ ስለ አፍሪካ ህብረት እንቅስቃሴዎችም ከኢትዮጵያ የውጭ ጉዳይ ሚኒስትር መስማትን ትልቅ ስፍራ የሰጠነው ጉዳይ ነው ማለታቸውን ኤፒ ጨምሮ ጠቅሷል። የበርበራ ወደብ የኮንቴነር ተርሚናል በይፋ ስራ መጀመሩ ተገለጸ። የሶማሊላንድ ፕሬዚደንት ሙሳ ቢሂ የኢትዮጵያ መንግስት ከፍተኛ ልዑካንና የዲፒ ወርልድ ዳይሬክተር ሱልጣን ቢን ሱሌማን በተገኙበት የበርበራ ወደብ የመጀመሪያ ዙር ማስፋፊያ ፕሮጀክት ተመርቆ በይፋ ስራ መጀመሩን የኢትዮጵያ የዜና አገልግሎት ዘግቧል። በዲፒ ወርልድ 51 ከመቶ፣ በሶማሊላንድ 30 ከመቶ እና በኢትዮጵያ 19 ከመቶ ድርሻ የተያዘው የበርበራ ወደብ የመጀመሪያ ዙር ማስፋፊያ ፕሮጀክት 500 ሺህ ኮንቴይነሮችን መያዝ የሚችል ተርሚናል እንደሆነና በአንድ አመት 1 ሚሊዮን ኮንቴይነሮችን ማስተናገድ የሚችል መሆኑ ታውቋል። ወደቡ ከዛሬ ጀምሮ ግዙፍ መርከቦችን በማስተናገድ ለቀጠናው በተለይ ለኢትዮጵያ ትልቅ ጥቅም እንዳለው መገለጹን ዜናው ጨምሮ አውስቷል። በኦሮሞ ነጻነት ግንባር የፖለቲካ መኮንን የሆኑት በአቶ ያሶ ከበበው መዝገብ የሚጠሩ 6 ሰዎችን ፍርድ ቤት በነጻ አሰናበተ። የፌደራል ከፍተኛ ፍርድ ቤት ልደታ ምድብ 1 የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት ከሳሾቹን ሰኔ 15 በዋለው ችሎት ነው በነጻ ያሰናበታቸው። ከስር የተፈቱት የኦሮሞ ነጻነት ግንባር የፖለቲካ ኃላፊ አቶ ያሶ ከበበው አንድ አመት ከአስር ወር ታስሮ መውጣታቸውን ጠቅሰው በነጻ አልተለቀቅንም ሲሉ ተናግረዋል። ፌደራል ጠቅላይ አቃቤ ህግ በበኩሉ በክርክር ሂደት በእስር ቤት ቆይተው ፍርድ ቤት በመመላለስ የባከነ ጊዜ ሳይሆን የፍትህ ማስገኛ ጊዜ ነው ሲል ገልጿል። መጽሔት ክፍለ ጊዜ ዝርዝሩን እንመለስበታለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ዜናዎች ይሆናል የምናመራው። ኮቪድ-19ን ለመከላከል ከሚሰጡት ክትባቶች መካከል ሁለቱን የወሰዱ ወንዶች ልጆችና ወጣት ወንዶች ላይ ያልተለመደ የሆነ የልብ ህመም እክል ሊያጋጥም እንደሚችል የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ተናገረ። የፌደራሉ መንግስት የጤና ማዕከሉ ትናንት ባወጣው መግለጫ እንዳለው ፋይዘርና የሞደርና የኮቪድ ክትባቶችን የተከተቡ ከ1200 የሚበልጡ ሰዎች ማዮካርዳይቲስ የሚባለው የልብ ልባስ ጡንቻ መቆጣት እንዳጋጠማቸው ነው የተናገረው። ህመሙ ከሴቶች ይበልጥ ወንዶች ላይ በብዛት እንደተከሰተና በሁለት ጊዜ የሚሰጡትን እነዚህን ክትባቶች የመጀመሪያውን እንደወሰዱ ሳይሆን ብዙውን ጊዜ ህመሙ የተከሰተው ሁለተኛውን ከተወጉ በኋላ መሆኑን አብራርቷል። የክትባቶቹ የጎንዮሽ ጉዳት የሚያስከትለው የህመም ምልክት ድካምና የደረት ላይ ህመም መሆኑን አክሎ ያስረዳ ሲሆን የልብ ህመም መሆኑ በምርመራ የታወቀላቸው ሰዎች እጅግ የሚበዙቱ ሙሉ በሙሉ እንዳገገሙ ነው የገለጸው። ሲዲሲ አስከትሎም ከሁለቱ የኮቪድ ክትባቶች ከፋይዘርና ሞደርና ክትባቶች ጋር የተቆራኘ የልብ እክል ሊያጋጥም የሚችል ቢሆንም ክትባቱን መከተቡ የሚሰጠው ጥቅም እንደሚያመዝን ሳያሳስብ አላለፈም። በሌላ የኮቪድ-19 ዜና ደግሞ ዋይት ሃውስ ለብራዚል በአንድ ጊዜ የሚሰጠውን የጃንሰን ኤን ጃንሰንን 3 ሚሊዮን ክትባቶች በዛሬው ዕለት መላኩን አስታውቋል። ለብራዚል የተላኩት ክትባቶች የባይደን አስተዳደር በዚህ የአውሮፓ ሰኔ ወር ውስጥ 80 ሚሊዮን ክትባቶችን ለሌሎች ሀገሮች ለመላክ በገባው ቃል መሰረት እንደሆነ ነው የተገለጸው። በኮቪድ-19 የተነሳ 602,837 ሰዎች የሞቱባትን ዩናይትድ ስቴትስን በአሃዙ ብዛት በሁለተኝነት የምትከተላት ብራዚል ቁጥሩ 507,109 መድረሱን የጃንስ ሆፕኪንስ ዩኒቨርሲቲ የኮቪድ መረጃ ማዕከል ሰንጠረዥ ያሳያል። ዩናይትድ ስቴትስ እና ጀርመን በአውሮፓ አይሁዶች ላይ በናዚዎች ጭፍጨፋ መካሄዱን የሚያስተባብሉትንና ጸረ ሴማዊነትን በጋራ ለመታገል መስማማታቸው ተገለጸ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጉዳዩ ዙሪያ በሰጡት ቃል ይህ የጋራ ጥረት አሁንና መጪ ትውልዶች በአይሁዶች ላይ ስለተፈጸመው ጭፍጨፋ እንዲረዱ እንዲሁም ከዚያ ታሪክ ትምህርት እንዲማሩ ያገለግላል ብለዋል። ሊንከን ዛሬ በርሊን በሚገኘው የተፈጁት የአውሮፓ አይሁድ መታሰቢያ ላይ ባሰሙት ንግግር ጭፍጨፋውን መካድና ጸረ ሴማዊነት ጸረ ተመሳሳይ ጾታ አፍቃሪነት፣ የውጭ ሀገር ሰው ጠልነትና ዘረኝነትን ከመሳሰሉ አድሎኛ አመለካከቶች ሰልፍ የሚገባ ነው ካሉ በኋላ እነዚህ የዲሞክራሲ ስርዓቶቻችንን ለማፍረስ ለሚፈልጉት ደጋፊ ማሰባሰቢያ እየሆኑ ነው ብለዋል። አስከትለውም የውጭ ጉዳይ ሚኒስትር ብሊንከን ስለ አይሁድ ጭፍጨፋ ታሪክ የምናስተምርበት አዳዲስ ዘዴ መፍጠር የሚያስፈልገን በዚህ ምክንያት ነው ብለዋል። ስላለፈ ታሪክ ብቻ ሳይሆን የዛሬውንና የወደፊት ጉዟችንን አቅጣጫ ለመተለምም ጭምር ይረዳልና ሲሉ አክለው ተናግረዋል። ሚኒስትር ብሊንከን ከጀርመኑ አቻቸው ሃይኮ ማስ ጋር ይህንኑ አጋርነት የተመለከተ ሰነድ ተፈራርመዋል። ቀደም ብሎ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር በርሊን ላይ ከተካሄደው የሊቢያ ዘላቂ ሰላማዊ መንግስት ምስረታ ንግግር ተከትሎ ከሊቢያ የሽግግር ጠቅላይ ሚኒስትር አብዱል ሐሚድ ዱባይዳ ጋር ተነጋግረዋል። ትናንት ረቡዕ በርሊን ላይ ጀርመንና የተባበሩት መንግስታት ባስተናገዱት የሊቢያ ጉባኤ ላይ 17 ሀገሮች ባለስልጣናት የተካፈሉበት ሲሆን በሀገሪቱ በመጪው ታህሳስ ወር ብሔራዊ ምርጫዎች እንዲካሄዱ ድጋፋቸውን አጠንክረው ገልጸውበታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሰኔ 17 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። መቀሌ ከተማ አቅራቢያ ቶጎጓ በተባለ አካባቢ የገበያ ስፍራ ላይ በተፈጸመ የአየር ጥቃት ጉዳት ደርሶባቸው ሕክምና ለማግኘት ተከልክለው ነበር የተባሉ ቁስለኞች ወደ መቀሌ አይደር ሆስፒታል መግባት መጀመራቸው ተነግሯል። የዩናይትድ ስቴትስ መንግስትና የአውሮፓ ህብረት ጥቃቱንና ጉዳቱ የደረሰባቸው ሰዎች ህክምና እንዳያገኙ መታገዳቸውን የሚያወግዙ መግለጫዎች አውጥተዋል። በሌላ በኩል በታጣቂዎች ላይ እንጂ ሰላማዊ ሰዎች ላይ የተፈጸመ ጥቃት የለም ሲሉ የኢትዮጵያ መከላከያ ሰራዊት ቃል አቀባይ ለጋዜጠኞች ተናግረዋል። ሙልጌታ አጽብሃ ዝርዝሩን ያስደምጠናል።
በትግራይ ክልል እንደርታ ወረዳ ቶጎጋ አዳጋሰሉስ በተባለ አካባቢ ለገበያ በተሰበሰበ ህዝብ ላይ የአየር ጥቃት ከትናንት በስቲያ ሲፈጸም ወደ ገበያው ፍየሎች ይዞ መሄዱ የሚናገረው ማዕረግ ጎይቶም የተባለ የ16 ዓመት ታዳጊ በደረሰው የአየር ጥቃት በሆዱና በእጁ ላይ ጉዳት እንደደረሰበት ገልጿል። ማዕረግ የሚያውቃቸው 10 ሰዎች መሞታቸው ተናግሯል። ቆስሎ ለህክምና ወደ መቀለ ለመምጣት ተከልክሎ በመቆየቱ ደግሞ ስቃዩ በርትቶብኛል ብሏል። በፍንጣሪ እጄና ሆዴ አካባቢ ከተመታ በኋላ ወደ አምቡላንስ ና እንሄዳሉኝ። የነበሩ አምቡላንሶች የተወሰኑ ሰዎች ይዘው መሄድ ሲጀምሩ አታልፉም ብለው ከለከሏቸው። እዛው አደርን። በነጋታውም ጧት ማለፍ ተከልክለዋል። እንዳንታከም ነው በወታደሮቹ የተከለከል ነው። እዛ እንድንሞት በድብደባው ከ80 በላይ የሞተ ይኖራል። ይህም ቁጥር ጉዳት የደረሰባቸው ሰዎች አይጨምርም። ቤቶችም የፈረሱ ስላሉ እስካሁን በቤቶቹ የተቀበሩ ያልተነሱ ሬሳዎች ሊኖሩ ይችላሉ፣ ብዙ ሊኖሩ ይችላሉ ነው ያለው። በትናንትናው ዕለት ለሐኪሞች ወደ ቶጎጋ መሄድ ተፈቅዶላቸው በአምቡላንስ ወደ አይደር ሆስፒታል እንዲመጣ በመደረጉ መረድ ሕክምናው ጀምሯል። የእጅ ቀዶ ጥገና እንዲሰራለትም ወረፋ እየጠበቀ ነበር። በአይደር ሪፈራል ሆስፒታል የድንገተኛ ሕክምና ክፍል ኃላፊ ዶክተር ዳንኤል ወልዱም ድብደባው ተፈጽሟል የተባለው ከትናንት በስቲያ 6 ሰዓት አካባቢ ነው፣ እኛ ያወቅነው ደግሞ በዛው ዕለት 8 ሰዓት አካባቢ ነው። ከዛ ሰዓት ጀምሮ የድንገተኛ ክፍል ሐኪሞችና ሰራተኞች ዝግጁ ነበርን፣ ነገር ግን ማለፍ ተከልክለን ከ4 ሰዓታት በላይ በኬላዎች ቆይተናል ብለዋል።
ከላይ ነው ያልተፈቀደው እያሉ ከ24 ሰዓት በላይ ያስተጓጉ። አትሊስት ካወቅንበት ሰዓት ጀምሮ ከ8 ሰዓት አካባቢው ነው እስከማቀር ድረስ 8 ሰዓት አካባቢ ጀምሮ እስከ 8 ሰዓት ከአንድ ቀን በኋላ 8 ሰዓት ድረስ እንዳልተፈቀደ ነበር የተነገረን። ከዛ በኋላ ነበር የተፈቀደው እና ታማሚዎች የወደቁ ብዙ እንዳሉ ኦሬዲ መረጃ ደርሶን ነበር። ብዙ ድጋፍ የሚያስፈልጋቸው የታመሙ እናቶች፣ ህጻናት፣ ሽማግሌዎች ጭምር እንደነበሩ ነበር የተነገረን። ይሁን እንጂ ያው አልደረስንላቸው። የሞቱም ዴፊኒትሊ ይኖራሉ። ከዛ ውጪ ግን እዛ የሚቻለውን ነገር እየተደረገ ቢያንስ ከአንድ ቀን በላይ ህክምና ሳያገኙ ቆዩ ማለት ነው። ከዛ በኋላ ግን ከአንድ ቀን በኋላ ተፈቀደ ከተባለ በኋላ ሁለት አምቡላንስ ብቻ ነበር የተላከው። ሁለት አምቡላንስ ተልኮ ያው በሽተኞቹ ሊመጡ ቻሉ። ሁሉም አይደሉም የመጡት። ያው የተቻለውን ያክል ነው የተጫነው። በአንድ አምቡላንስ 5 ፔሸንት እየተጫነ ነበር የመጣው። ያው አጠቃላይ የመጡት እነዚህ ናቸው። እስካሁን ድረስ ወደ 31 ፔሸንቶች ነው የመጡት።
ትናንት ወደ ህክምና ከገቡ የቆሰሉ ሰዎች በተጨማሪ ሌሎች ታካሚዎች ለማምጣት 10 አምቡላንሶች በዛሬው ዕለት ተልኳል፣ እየጠበቅናቸው ነው ሲሉ ዶክተር ዳንኤል ገልጸዋል። የሞቱ ሰዎች ቁጥር ከ40 እስከ 80 ሊደርሱ ይችላሉ የሚል መረጃ አለ ያሉት ዶክተር ዳንኤል የቆሰሉ ደግሞ ከ60 በላይ ናቸው ብለዋል። የተጎጂዎች ቁጥር ከዚህ ሊልቅ እንደሚችልና በቀጣይም ማጣራት ያስፈልገዋል ብለዋል። የአሜሪካ መንግስት ውጭ ጉዳይ ቢሮ ትናንት ማምሻውን በጉዳዩ ላይ ባወጣው መግለጫ ጥቃቱን አውግዟል። በገበያ ላይ በተፈጸመ ጥቃት በርካታ ንጹሃን ዜጎች ተገድሏል እንዲሁም ቆስለዋል የሚል ሪፖርት መውጣቱ በከፍተኛ ሁኔታ እንዳሳሰበው ነው የገለጸው። ሐኪሞች ለተጎጂዎች እርዳታ እንዳያደርጉ በጸጥታ ኃይሎች መታገዳቸውንም ከታማኝ ምንጮች እንደሰማ በመግለጫው ጠቅሶም አስቸኳይ ሕክምና የሚያስፈልጋቸው ተጎጂዎች መከልከል ጭካኔና በፍጹም ተቀባይነት የሌለው ነው ብሏል። የአሜሪካ ውጭ ጉዳይ መግለጫ የኢትዮጵያ ባለስልጣናት ጥቃት ለደረሰባቸው ሰዎች አስቸኳይና ያልተገደበ የሕክምና እርዳታ እንዲያገኙ ማድረግ አለባቸው ያለው መግለጫው የደረሰው ጉዳትም በገለልተኛ አካል እንዲጣራና ጥፋት የፈጸሙትም ተጠያቂ ሊሆን ይገባል ብሏል። መግለጫው በትግራይ አስቸኳይ የተኩስ አቁም እንዲደረግ፣ ያልተገደበ እርዳታ እንዲኖር፣ እንዲሁም ንጹሃን ዜጎች ሊጠበቁ ይገባል ሲል ገልጿል።
በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስም ጥቃቱን በማውገዝ ምርመራ ተካሂዶ በጉዳዩ ላይ ተጠያቂ ሊኖር ይገባል ብለዋል።
Well, I heard about that airstrike while I was in the room and you might read the tweet because I called for accountability. I call for an investigation.
ስለ የአውሮፕላን ጥቃቱ የሰማሁት ክፍሌ ውስጥ ሆኜ ነው። በትዊተር የጻፍኩትን ማየት ይቻላል። በጉዳዩ ተጠያቂ እንዲኖር ጥሪ አቅርቤያለሁ፣ ምርመራም እንዲካሄድ። በትግራይ ጉዳይ ደግሞ አቋማችን ግልጽ ነው። ተኩስ እንዲቆም፣ ለኢትዮጵያ መንግስት ደግሞ የሰብአዊ እርዳታ በሁሉም እንዲከፈት ጠይቀናል። የሚፈጸሙ የሰብአዊ መብት ጥቃቶችም ተጠያቂዎች ሊኖሩ ይገባል። በኢትዮጵያ ያሉ የኤርትራ ሰራዊትም ሊወጡ ይገባል። በዚህ ጉዳይ በሙሉ ሰዓት የሚሰራ ልዩ ልዑክም አለን ነው ያሉት። የአውሮፓ ህብረት ባወጣው መግለጫ በበኩሉም ንጹሃን ሆን ብሎ ኢላማ ያደረገ ጥቃት እንደሚያወግዝ ገልጿል። የንጹሃን ዜጎች ጥቃት በማንኛውም መንገድ ምክንያት ሊሰጠው አይገባም ያለው የአውሮፓ ህብረት ከዓለም አቀፍ ህጎች ጋር ይጻረራል ሲልም ገልጿል። የህክምና እርዳታ የሚሰጡ አምቡላንሶች ታግዷል የተባለው ከተረጋገጠ ደግሞ የዓለም አቀፍ ህግ የሆነውን የጄኔቫ ኮንቬንሽን በከፍተኛ ሁኔታ የሚጥስ ይሆናል ብሏል። የአውሮፓ ህብረት በመግለጫው ጥቃቱ በክልሉ እስካሁን ድረስ የሚፈጸሙ ረሃብና ወሲባዊ ጥቃትን እንደ ጦር መሳሪያ ተጠቅሟል የሚሉ ክሶችና ዓለም አቀፉን የሰብአዊ ህግና መብቶች ከሚጥሱ እንደ አንዱ ይቆጠራል ብሎታል መግለጫው። ዓለም አቀፉ የቀይ መስቀል ማህበር በበኩሉ በጥቃቱ የቆሰሉ ከተጎጋና ከሀገረ ሰላም በማውጣት ወደ መቀለ ለህክምና መውሰዱ ገልጿል። በዚህ ሂደት ሌሎች ባለድርሻ አካላትም እንደተባበሩት ነው የገለጸው። የኢትዮጵያ መከላከያ ሰራዊት በበኩሉ በተጎጋ በገበያ ላይ የተፈጸመ የአየር ጥቃት በንጹሃን ላይ ያነጣጠረ ነው መባሉ አስተባብሏል። የሰራዊቱ ቃል አቀባይ ኮሎኔል ጌትነት ታዳነ ለጋዜጠኞች በሰጡት መግለጫ የአየር ጥቃቱ ኢላማ ያደረገው የሰማዕታት ቀን ሊያከብሩ የተሰበሰቡ የአማጺው ታጣቂዎች ነው ብለዋል።
አውሮፕላኖቻችንም አይን ስላላቸው የትኛው የታጠቀ ነው፣ የትኛው ሲቪል ነው የሚለውን በደንብ ስለሚለዩ፣ ዘመኑ የቴክኖሎጂ ስለሆነ ይህንን ኃይል ነው እርምጃ የተወሰደበት። በጣም ውጤታማ ስራ ተሰርቷል። ጀግናው አየር ኃይላችን ውጤታማ ስራ ሰርቷል። ስለዚህ ሲንቀሳቀሱ የትግራይ ሰራዊት ሲመጡ የትግራይ ሲቪሊያን የሚሆኑበት እድል የለም። የተመተው ታጥቆ የሰማዕታት ቀን እናከብራለን ሲል የነበረ ይህንን ገበያ የተጠቀሙበት ከአውዜን የሰኔ 15 ጭፍጨፋ ጋር አያይዘው አሁንም ተጨፈጨፍ ዳግም እንደዚህ ተደረገ ብለው ጥርሳቸውን በነቀሉበት የሐሰት ፕሮፓጋንዳ አሁንም ሰው ለማነሳሳት የሚያደርጉት ሙከራ ነው።
የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በበኩላቸው የኢትዮጵያ መንግስት ሰላማዊ ሰዎች ላይ ኢላማ ያደርግም ብለው ታጣቂዎቹ ግን ሲቪል ሰዎችን እንደ ከለላ ይጠቀማሉ ሲሉ ተናግረዋል። ወሬውን እየተራገበ ያለው ደግሞ የሀገሪቱ ታሪካዊ ምርጫን ለማደብዘዝ ነው በማለት አጣጥለውታል።
እዚህ አርስትራክ ተፈጸመ መንግስት ዜጎችን አጠቃ ብለው መግለጫ የሚሰጡ ሰዎች መግለጫቸውን አይታችሁ እንደሆነ ይህንን ታሪካዊ ምርጫ እንኳን መንሽን ለማድረግ ግድ አልነበራቸው። ሁለቱም መግለጫዎች ለምንድን ነው? በኢትዮጵያ ታሪክ ውስጥ ትልቅ ቦታ የሚሰጠው የኢትዮጵያ ሕዝብ እንዲወጡ በጣም በተረጋጋ ሁኔታ በስሜት ከ12 ሰዓት በላይ ቆሞ ያደረገውን ያካሄደውን ምርጫ እንኳን ከዚህ ቀደም በዲሞክራሲ ሲሚሉ ሲገዘቱ የነበሩ የዲሞክራሲ አባት ነን የሚሉ ሰዎች ይህን ሳይጠቅሱ እቺን አሁን አቴንሽን ዳይቨርት ለማድረግ እቺን ፈጠሩ።
የህወሓት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ትናንት በትዊተር ገጻቸው የአብይ አህመድ መንግስት በጦር ሜዳ ከፍተኛ ኪሳራ ስላጋጠመው ለገበያ በተሰበሰበ ህዝብ ላይ በሰላማዊ ሰዎች ጥቃት በተጎጋ ፈጸመ ብለዋል። ቀጥለውም የትግራይ ጸረ አውሮፕላን ኃይል በትናንትናው ዕለት አንድ አንቶኖቭ ጠሏል ሲሉ ገልጸዋል። ሰሞኑ በትግራይ ጦር አስመልክቶ የትግራይ ኃይሎች በኢትዮጵያ የመከላከያ ሰራዊት ጥቃት በመፈጸም የተለያዩ ቦታዎች መቆጣጠሩና የጦር መሳሪያዎችን መያዙ ለሰራዊቱ ቅርብ የሆነው ድምጽ ወያነ የተባለ ቴሌቪዥን ዘግቧል። ኮሎኔል ጌትነት በዛሬው መግለጫቸው ከሰሞኑ የትግራይ ኃይሎች ቦታዎች መቆጣጠራቸውን የሚገልጸውን ዜና አጣጥለውታል። ህወሓት ሐሰተኛ መረጃ በመንዛት ዘመቻ ተጠምዷል ያሉ ሲሆን ይህም ባለም አቀፍ ማህበረሰቡ ዘንድ ጥንካሬ እንዳለው ለማስመሰል የሚደረግ ከመንግስት ጋርም ድርድር ለመቀመጥ ያለመ ነው ሲሉ አጣጥለውታል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
አጽባህን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ሁሉም የምርጫ ክልሎች በሁለት ቀናት ውስጥ የምርጫውን አሸናፊዎች እንደሚያሳውቁ ምርጫ ቦርድ አስታወቀ። በምርጫው ቀን የነበሩ ተግዳሮቶችን በተመለከተ ቦርዱ ከፖለቲካ ፓርቲዎች የተለያየ አይነት በርካታ አቤቱታዎችን መቀበሉን የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ገልጸዋል። ቦርዱ በኦሮሚያ ክልል ጉጂ በሚገኘው ኔጌሌ የምርጫ ክልል ድምፅ እንዳይሰጥ አግዶ የነበረ ቢሆንም በዕለቱ ድምፅ መሰጠቱንም የተናገሩት ወይዘሪት ብርቱካን ጉዳዩ ወደ ሕግ እንደሚወሰድ ገልጸው በስፍራው የተካሄደው ምርጫ ተቀባይነት አይኖረውም ብለዋል። ኬኔዲ አባተ ዝርዝር አለው።
በስካውኑ የምርጫ ሂደት ዙሪያ በዛሬው ዕለት መግለጫ የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ምርጫው በተካሄደባቸው አብዛኛው አካባቢዎች የድምጽ ቆጠራዎች በመጠናቀቅ ላይ እንደሚገኙ ገልጸዋል። ምንም እንኳን በአማራ፣ በአፋር እና በሲዳማ ክልሎች የሚገኙ ውስን የምርጫ ጣቢያዎች ውጤት ባይደርስም ከነዚህ ውጭ ያሉት የምርጫ ጣቢያዎች የቆጠሩትን ድምጽ ወደ ምርጫ ክልሎች እንዳደረሱም ነው የተናገሩት።
የድምጽ መስጫ ወረቀቶች ከነሳጥናቸው ታሽገው ሁሉም በሚባል ብዙዎቹ ልበል ወደ ምርጫ ክልል ደርሰዋል። ከዛ ውጪ በምርጫ ክልል ደረጃ ውጤታቸውን አጠቃለው ህጉ በሚጠይቃቸው መሰረት ይፋ ያደረጉ የምርጫ ክልሎች አሉ። እንግዲህ እነዚህ የምርጫ ውጤቶች ጊዜያዊ ውጤቶች ናቸው።
በምርጫ ህጉ ላይ በተደነገገው መሰረት ሁሉም የምርጫው ክልሎች በቀጣዮቹ ሁለት ቀናት ውስጥ የምርጫውን አሸናፊዎች እንደሚያሳውቁም ወይዘሪት ብርቱካን ገልጸዋል።
ምርጫው በተጠናቀቀ በአምስት ቀናት ውስጥ የምርጫ ክልሎች ማዳመራቸውን አጠናቀው ውጤቱን መግለጽ ስላለባቸው በዚህ ሁለት ቀን ውስጥ ሁሉም የምርጫ ክልል ውጤቱን አዳምሮ ከጣቢያ ያገኘውም ማለት ነው አሸናፊው ማን እንደሆነ እና ከዛም ሌሎቹም ካንዲዴቶች ምን ያህል ድምጽ እንዳገኙ የሚያሳየውን የመጨረሻ ሰነድ ለህዝብ ይፋ እንዲያደርግ ይጠበቅበታል።
በምርጫው ቀን የነበሩ ተግዳሮቶችን በተመለከተ ቦርዱ ከፖለቲካ ፓርቲዎች የተለያዩ አይነት በርካታ አቤቱታዎችን መቀበሉንም ሰብሳቢው አንስተዋል።
የቀረቡትን አቤቱታዎች እንዳለ አጠቃለን በአይነታቸው በይዘታቸው ከውጤቱ ጋር የሚኖራቸውን ግንኙነት ለማየት ሞክረናል። በጣም ብዙ ፓርቲዎች ብዙ አቤቱታዎች አቅርበዋል። አንዳንዶቹ ግን በእኛ ደረጃ ሊቀርቡ የሚችሉ እንዳልሆኑ ገና ካሁኑ መመልከት ችለናል። አንዳንዶቹ ደግሞ ጉዳዮቹ መደረግ የሌለባቸውም ቢሆኑ የምርጫውን ሂደትና ውጤት በብዙ የሚለውጡት ወይም ኳሊቲውን ይቀንሱታል የሚባሉ ባለመሆናቸው ምላሽ አንሰጥባቸውም ማለት አይደለም፣ ግን ዋና ፕራዮሪቲ አይሆኑም። ሌሎቹ በጣም ቦርዶ በጥልቀት መመርመር ያለባቸው አቤቱታዎች አሉ የምናያቸው ይሆናሉ።
በኦሮሚያ ክልል ጉጂ በሚገኘው የነገሌ አንድ የምርጫ ክልል የቦርዱን ክልከላ በመጣስ ድምጽ መሰጠቱን ወይዘሪት ብርቱካን በድምጽ መስጫው እለት ያጋጠመ ከፍተኛ ችግር አድርገው አቅርበዋል።
በኦሮሚያ ክልል በነገሌ ምርጫ ቀን አንድ ቀን ሲቀረው ሰኔ 13 ማለት ነው በክልሉ የታተመው ድምጽ መስጫው ወረቀት በህግ መሰረት ተመዝግቦ የነበረን የግል ተወዳዳሪ ያላካተተ እንደሆነ በመረዳታችን ነገሌ ምርጫ ክልል ማለት ነው በዚህ ዙር ምርጫ ማድረግ የለበትም ብለን ከላይ እስከታች ትዛዙንም መረጃውንም አስተላልፈን ነበር። እንግዲህ አንድ ሐላፊ ወይም የመንግስት ሊሆን ይችላል ወይም የራሳችን ሊሆን ይችላል መከተል አለበት በማለቱ ከመቶ በላይ በሚሆኑ ጣቢያዎች ላይ ምርጫውን ሲያስመርጡ ውለዋል። ይሄ ፍጹም የህገወጥ ተግባር ነው። ለፌደራል ፖሊስ ይሄን መረጃ አሳውቀን ጥፋቱ የማን እንደሆነ እንዲጣራ እናደርጋለን በህግም እንዲጠየቁ እናደርጋለን። ያ የተደረገው የምርጫ ስርዓት ግን ምንም አይነት የህግ ውጤት የሚኖረው አይሆንም።
የምርጫውን ሂደት ወደ 40 ሺህ የሚሆኑ የሀገር ውስጥ ታዛቢዎች እንዲሁም ከአፍሪካ ህብረት ከምስራቅ አፍሪካ ተጠባባቂ ኃይልና ከሁለት የአሜሪካ ተቋማት የተውጣጡ ዓለም አቀፍ ታዛቢዎች መታዘባቸውን የምርጫ ቦርድ ሰብሳቢዋ ወይዘሪት ብርቱካን አንስተዋል። ከነዚህ ታዛቢ አካላት ብዙዎቹ የትዝብታቸውን ቅድመ ሪፖርት ማውጣታቸውን በመጠቆም ከዚህም ቦርዱ ጠቃሚ ምክረ ሐሳቦችን ማግኘቱን ተናግረዋል። በተለይም የሀገር ውስጥ ታዛቢዎችን ያቀፈው የሲቪል ማህበራት ጥምረት በመርጫው እለት የተከሰቱ እንደ ቁሳቁስ እጥረቶች ያሉ የተለያዩ ተግዳሮቶችን በተመለከተ ያቀረባቸው ጥቆማዎች ቦርዱ አፋጣኝ ምላሾችን እንዲሰጥ ከፍተኛ አስተዋጽኦ እንደነበራቸው የቦርዱ ሰብሳቢ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዲያባተን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ከሶስት አመታት በላይ ከተሻገረው ጊዜ ወዲህ የመጀመሪያ የሆነው የኢትዮጵያ ሀገራዊ ምርጫ ቆጠራው እየተካሄደ ነው። ይህ ምርጫ የተከናወነው በሰሜናዊው የትግራይ ክልል አዲስ ግጭት መቀስቀሱ እየተሰማ ባለበት ወቅት ነው ይላል የሄዘር መርዶክ ዘገባ። ሀብታሙ ስዩም ያሰማናል።
ሰኞ ዕለት ፀሐይ ከመውጣቷ በእጅጉ ቀድመው ከስድስት ዓመት ወዲህ የመጀመሪያ በሆኑ ምርጫ ድምፃቸውን ለመስጠት በመዲናው የሚኖሩ ኢትዮጵያውያን ተሰልፈዋል። ጠቅላይ ሚኒስትር አብይ አህመድ ሀገሪቱ ነፃና ፍትሐዊ ምርጫ ለማከናወን ያደረገችው የመጀመሪያ ሙከራ ነው ብለውታል። ጤና ዓለሙ በዚያ ከነበሩ መራጮች መካከል አንዷ ናት።
ያው ይበጀኛል ነገ ደግሞ ብሩህ ነገርን በዚህ በትውልዱ ላይ ያመጣል የምለውን መሪ ለመምረጥ።
ይሁንና ምሽት ላይ በርካታ መራጮች ተከፍተው ነበረ። የምርጫ ቁሳቁሶች በመጥፋታቸው፣ በአንዳንድ ቦታዎች ደግሞ የምርጫ ቦርድ ሰራተኞች ባለመኖራቸው አንዳንድ የምርጫ ጣቢያዎች ለሰዓታት ተዘግተዋል። በመላ ሀገሪቱ በሚሊዮኖች የሚቆጠሩ ለመምረጥ የተዘጋጁ ሰዎች ድምፃቸውን ለመስጠት ሲጠባበቁ ነበር። እንደ ኤደን አጎስ ያሉት
እኔ ተሰላችቼውላ ሳልመርጥ ነው። ምክንያቱም ልጆች ከቤት ትቼ ነው የወጣሁት። ከአንተ ከምትወዳቸው ልጆች ለሁለት ሰዓት ይወጣል። እስካሁን ድረስ መቆየት በጣም ቻሌንጅ አለው።
ማክሰኞ ምሽት ክፍት በነበሩ የምርጫ ጣቢያዎች ሁሉ የምርጫ ሂደቱ እንደተጠናቀቀ ባለስልጣናት ተናግረዋል። 547 የህዝብ ተወካዮችን የሚያስተናግደው ፓርላማ 1/5 ወንበሮቹን መያዝ የሚችሉ ተወካዮችን መምረጥ የሚችል ህዝብ ግን ገና ድምፅ አልሰጠም። በኦሮሚያ ክልል ሁለት ተቃዋሚ ፓርቲዎች ራሳቸውን ከምርጫው አግልለዋል። በሌሎች ስፍራዎች በደህንነት ችግር ምክንያት ምርጫው ለሌላ ቀን ተሸጋግሯል። ላለፉት 7 ወራት የጦርነት ቀጠና በሆነው የትግራይ ክልል ውስጥ ምርጫ ለማከናወን እቅድ የለም። ኪያ ጸጋይ የፖለቲካ ተንታኝ ናቸው። እርግጥ ነው በክልሉ የሚኖሩ ሰዎች የመወከል መብት አላቸው። እነዚህ ህዝቦች የኢትዮጵያ አካል በመሆናቸው የራሳቸውን ተወካይ በኢትዮጵያ ፌዴራላዊ ፓርላማ ውስጥ ማየት አለባቸው ነው ያሉት። ይሁንና እሳቸው እንደሚሉት በትግራይ ክልል ተወካዮች ያልተያዙት 38 ወንበሮች የምርጫ ስሌትን ለማዛነፍ በቂ አይደሉም። የምርጫው ውጤት ይፋ ከተደረገ በኋላ መንግስት ይመሰረታል ብለው እንደሚያምኑም ተናግረዋል። የትግራይ ግጭት 2 ሚሊዮን የሚሆን ህዝብን አፈናቅሏል። በ10 ሺዎች የሚቆጠሩ ሰዎች ደግሞ ሀገራቸውን ለቀው እንዲሰደዱ አስገድደዋል። በቅርቡ አዲስ ግጭት መቀስቀሱ ተሰምቷል። የአፍሪካ ህብረት የጅምላ ግድያና አስገድዶ መድፈር ክስን የተመለከተ ምርመራም ጀምሯል። የተራድኦ ድርጅቶች እንደሚናገሩት የክልሉ የተወሰኑ ክፍሎች በረሃብ መሳይ ችግር እየተሰቃዩ ነው። በሺዎች የሚቆጠሩ ለረሃብ ስጋት ተጋልጠዋል። ሰኞ ዕለት ጠቅላይ ሚኒስትር አብይ አህመድ በትግራይ ረሃብ የለም ብለዋል።
There is a problem in Tigray and the government is capable of fixing that.
ትግራይ ውስጥ ችግር አለ። መንግስት ችግሩን ለመፍታት አቅም አለው ነው ያሉት። ጦርነት በሌለባትና በፍጥነት ያደገች ባለችው አዲስ አበባም ቢሆን ስልጣን የሚይዘው መንግስት ብዙ ስራ እንደሚጠብቀው እጮች ሳይቀሩ ይናገራሉ። ዶክተር ተውፊክ አብዱላሂ
The problems you have are economical which is inflation is
ያሉብን ችግሮች ምጣኔ ሀብታዊ ናቸው። ባለ ሁለት አሃዝ የዋጋ ማሻቀብ ገጥሞናል። ስራ አጥነትም አንዱ ነው። ስራ የሌላቸው ወጣቶች እንዳሉን ታውቃለህ። በብልሃትና በተከታታይ የስራ እድሎችን መፍጠር አለብን። ስለሆነም ሰላምና መረጋጋትን በዚች ሀገር ውስጥ እንፈልጋለን ያሉት
create job opportunities so for this we need peace and tranquility in the country.
ከምርጫው ውጤት ይፋ መደረግ በኋላ ጠቅላይ ሚኒስትር አብይ አህመድ በስልጣናቸው እንደሚቀጥሉ ይተበቃል። መራጮች ከመንግስት የሚፈልጉት ርካሽ ዋጋን፣ ሰላምና ደህንነትን እንደሆነ ይናገራሉ።
ዘጋቢዎቻችንን እናመሰግናለን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። አሁን ከምሽቱ ልክ 3 ሰዓት ተኩል ሆኗል። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ የተካሄደው ምርጫ አጠቃላይ ሂደት መስፈርቱን ያሟላ እንዳልሆነ ኢዜማ ገለጸ። ምርጫ በብዙ ችግሮች ታጅቦ መካሄዱን ያስታወቀው ፓርቲው ከ400 በላይ አቤቱታዎችን ለቦርዱ ማቅረቡን ጠቁሟል። ቦርዱ ለቅሬታዎቹ ምላሽ ካልሰጠ ክስ እንደሚመሰርትም ኢዜማ ዛሬ ባወጣው መግለጫ አስታውቋል። ምርጫ ቦርድ በበኩሉ አሁን ላይ ምላሽ የሚሰጠው በድምጽ መስጫው ለት ለነበሩ ጉዳዮች መሆኑንና ኢዜማ ቅሬታ ካለበት ወደሚመለከተው የሕግ አካል መሄድ እንደሚችል ተገልጿል። ኬኔዲ አባተ ዝርዝር አለው።
ሰኔ 14 የተደረገውን 6ኛውን ጠቅላላ ምርጫ በተመለከተ ዛሬ ሐሙስ ሰኔ 17 ቀን 2013 ዓ.ም መግለጫ የሰጠው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምርጫው በብዙ ችግሮች የታጀበ ነበር ብሏል። የኢዜማ ሊቀመንበር የሽዋስ አሰፋ ፓርቲው በተለያዩ አካባቢዎች ያጋጠሙትን ተግዳሮቶች በተመለከተ ከ400 በላይ አቤቱታዎችን ለቦርዱ ማቅረቡን ገልጸዋል።
መጀመሪያ ላይ ስንል እንደነበረው ይሄ ምርጫ ወይም የዚህ ምርጫ ማግስት ኢትዮጵያ ዲሞክራሲያዊት ሀገር ተሆናለች የሚል ህልምም ግዜትም ምኞትም አልነበረም። ግን የመጀመሪያው መሰረት ይጣላል የሚል ተስፋ ግን ነበር። ስለዚህ ይሄ ምርጫ ለዛግዟል አላገዘም አሁን ላይ ሆኖ መናገር አይቻልም። እንደሰማችሁት በጣም በብዙ ችግሮች የታጀበ ነው የነበረው። ይሄንን ግን በመሃል ዳኛ አድርገን ያስቀመጥነው ምርጫ ቦርድ ከመግለጹ በፊት እኛ ምንም ማለት አንችልም። ያጋጠሙን ችግሮች በአጠቃላይ ከ420 በላይ ኬዞች ወደ ምርጫ ቦርድ ልከናል። በአዲስ አበባ በደቡብም በአማራ ክልልም ያጋጠሙን ችግሮች አስተላልፈናል ለምርጫ ቦርድ እና ለምርጫ ደህንነት ኮሚቴ ለሚባለው በመንግስትም ለተቋቋመ። ስለዚህ የዚህን ውሳኔ የምንጠብቅ ይሆናል።
ከድምጽ መስጫው ቀን በፊት ጀምሮ በነበረው የምርጫ ሂደት በተለያዩ ክልሎች ፓርቲው በርካታ ፈተናዎችን መጋፈጡን ያነሱት የኢዜማ ምክትል መሪ አንዷለም አራጌ በተለይም በኦሮሚያ ክልል ችግሮቹ የከፉ እንደነበሩ ገልጸው የምርጫው ውጤትም ቀድሞ አቅጣጫ ስቶ ነበር ብለዋል።
ኦሮሚያ ላይ 178 ወንበር ወደ ቁጥር ከ547ቱ ብትቀይሩት በፐርሰንት 36 አካባቢ 35% ነው። 100 ሜትር ሯጭ 36ኛው ሜትር ላይ ቆሞ እንወዳደርና ካሸነፍከኝ ይጨብጣለው አዲስ ባህል ነውና እንለማመድ የሚለው ተረት ቀልድ ነው። ስለዚህ ከመጀመሪያው ማናችሁ መጠበቅ ትችላላችሁ። ህይወት ስናጣ ህይወት ስንገብር ኦሮሚያ ላይ መሳሪያት የተቀባበለበት መቀስቀስ አትችልም ሲባል መድረስ አትችሉም ሲባል በር ሲዘጋ ውጤቱ ምን ወደ ማን ሊያጋድል እንደሚችል እንደው ፖለቲካሊ ኮሬክት ለመሆን ጊዜ እንውሰድ ምናምን ካላላችሁ በስተቀር መጀመሪያ ምን አይነት አቅጣጫ እንደነበረው በደንብ ያሳያል። ስለዚህ ውጤቱ ቀድሞ አቅጣጫ ስቶ ነበር ማለት በድፍረት መናገር ይቻላል።
የፓርቲው ጮች በተለያዩ ክልሎች ከፍተኛ እንግልቶችን ማስተናገዳቸውን በመጠቆም አጠቃላይ የምርጫው ሂደት መስፈርቱን ያሟላ እንዳልሆነም አቶ አንዷለም ገልጸዋል።
በጣም ትልቁ የምርጫው ክፍል የሚሆነው እስከ ድምጽ መስጫው ቀን ድረስ ያለው ሂደት ነው። እኛ ባስቀመጥነው መሰረት ይሄ አብዛኛውና ዋናው የምርጫው ክፍል ምን ይመስል እንደነበር በተደጋጋሚ ገልጸናል፣ በተደጋጋሚ ጮሆናል። ስለዚህ ሂደቱ አጠቃላይ በእኛ መስፈርት መሰረት ሂደቱን የማያሟላ ነው። አጠቃላይ ሂደቱ በጣም የከፋ ነበር። ይሄንን በድፍረት መናገር ያስፈልጋል።
ፓርቲው ያወጣውን መግለጫ በንባብ ያቀረቡት የፓርቲው ዋና ጸሐፊ አቶ አበባ ካሉ ከምርጫው ጋር በተያያዘ ለምርጫ ቦርድ የቀረቡት አቤቱታዎች ምላሽ ካላገኙ ኢዜማ ወደ ክስ እንደሚያመራ ነው የተናገሩት።
ሰኔ 14 ቀን 2013 ተደረገው የስድስተኛው አገር አቀፍ ምርጫ የመጨረሻ ውጤት እስከሚገለጽ የምንጠብቅ ሲሆን ቅድመ ምርጫና በምርጫ ወቅት ኢዜማ በተወዳደረባቸው በርካታ የምርጫ ክልሎች ያጋጠሙትንና በየሰዓቱ ለምርጫ ቦርድ ያሳውቅናቸውን በርካታ ተግዳሮቶችን በአጽንኦት ተመልክቶ ውሳኔ የማይሰጥባቸው ከሆነ ጉዳዩን ወደ ፍትህ አካላት ይዘን የምንሄድበትን ሁኔታ ቀድመን ለሕዝብ የምናሳውቅ ይሆናል።
እስካሁን ያለውን የምርጫ ሂደት በተመለከተ በዛሬው ዕለት መግለጫ የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከኢዜማ መግለጫ ጋር በተያያዘ ላነሳውላቸው ጥያቄ ቦርዱ አሁን ላይ ምላሽ የሚሰጠው በድምጽ መስጫው ዕለት ባሉ ጉዳዮች ላይ ለሚነሱ ቅሬታዎች መሆኑን ገልጸው ኢዜማ በቦርዱ ምላሽ ካልተስማማ ወደሚመለከተው የሕግ አካል መሄድ ይችላል ብለዋል።
እኛ ጋር የቀረቡልን አቤቱታዎች አሉ። በኢዜማ በኩል እንግዲህ የኢዜማ ሐሳብ ለምሳሌ ኦሮሚያ ላይ መንቀሳቀስ አልቻልኩኝም ነበረ የሚለው አይነት ሌሎችም ጥያቄዎች አንድ ላይ ኮንሶሊዴት አድርጎ የማንሳትና የማቅረብ ፍላጎት ካለው ቦርዱ የሚያስተናግደው በዚህ መልኩ ነው የሚሆነው ማለት ነው። አሁንም እናስተናግደው ከምርጫ ቀን ሂደት ጋር በተያያዘ የገጠመ ችግር ካለ፣ የተፈጸመ ጥፋት ካለ እነሱን የምናስተናግድበት ሁኔታ ይኖራል። በምርጫ ቦርድ በኩል ደግሞ የሚሰጠው ምላሽ አጥጋቢ ነው ደግሞ ብለው ካላመኑ ወደሚመለከተው ፍርድ ቤት መውሰድም ይችላሉ። ያው ይሄም ለሂደታችን በጣም ይጠቅማል ብዬ መወስደው ነው።
ለምርጫው በአጠቃላይ 1385 እጩዎችን ያስመዘገበው ኢዜማ ከገዢው ፓርቲ ብልጽግና ቀጥሎ ባስመዘገባቸው እጩዎች ብዛት ሁለተኛ ነው። ፓርቲው በዛሬው መግለጫው በምርጫው ሂደት አጋጥመውኛል ያላቸውን ተግዳሮቶች በሕግ አግባብ እየጠየቀ ከምርጫው ማግስት ጀምሮ የድርጅቱን መዋቅር ይበልጥ በማጠናከር ወደ ስራ መግባቱንም አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን በድጋሚ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ትላንት ባወጣው መግለጫ ሁሉን አካታች የጋራ መንግስት እንዲቋቋምና በአንድ ዓመት ጊዜ ውስጥ ነጻና ፍትሃዊ ምርጫ እንዲካሄድ ጠይቋል። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲናም ሁሉን አካታች ብሔራዊ የመግባባት ድርድር መደረግ አለበት ብለዋል። የኦሮሚያ ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ ኦፌኮ ያወጣው መግለጫ ህዝቡን መሳደብ ይመስላል ብለዋል። አቶ ታዬ ድርድር ከዚህ ቀደምም ሲካሄድ ነበር፣ አሁንም ይካሄዳል፣ በድጋሚ የሚካሄድ ምርጫ ግን የለም ብለዋል። ኦፌኮ በኢትዮጵያ ሰሞኑን የተካሄደው ምርጫ ተቀባይነት የለውም ማለቱን ተከትሎ ከምርጫ ቦርድ ባለስልጣናት ምላሽ ለማግኘት ጥረት እያደረግን ነው። ዘገባው የናኮር መልካ ነው፣ እንደሚከተለው ያቀርበዋል።
የኦሮሞ ነጻነት ግንባር የፖለቲካ መኮንን አቶ ያሶ ከበበውን ጨምሮ
የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ኢትዮጵያ ሰሞኑን ባካሄደችው ስድስተኛ ዙር ምርጫና ወቅታዊ የፖለቲካ ችግሮች ናቸው ባላቸው ጉዳዮች ዙሪያ ትናንት መግለጫ አውጥቷል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና መግለጫው በአጠቃላይ ሶስት ወሳኝ ጉዳዮች ላይ ነው ትኩረት ያደረገው ሲሉ አብራርተዋል። ይቺ ሀገር እንደ ሀገር እንድትቀጥል፣ ወደ እድገት እንድትሄድ፣ ዲሞክራሲ በኢትዮጵያ እንዲወለድ፣ አገሪቱ ሰላም እንድትሆን ሁሉንም የሚያሳተፈ መንግስት እንዲቋቋም፣ በአንድ ዓመት ውስጥም ደግሞ ፍትሐዊና ነፃ የሆነ ምርጫ እንዲካሄድና ገለልተኛ የሆነ ምርጫ ቦርድ እንዲኖር፣ በሌላ በኩል ደግሞ በዚህ ሀገር ላይ ያለውን የስርዓት ችግር በውይይት በድርድር እየፈታን የምንሄድበት ሁኔታ ይፈጠር ስንል ነው መግለጫ ያወጣ ነው። ይሄ ቢሆን ብዙ ሰው ከመራብ ይድናል፣ እስራትና ሞትም አይኖርም፣ ብዙ ችግሮችም መፈታት ይችላሉ ብለን እናምናለን። ድሮ በኢህአዴግ ጊዜ ይህ መንግስት አንደበት እንጂ ጆሮ የለውም አይሰማም ብዬ የምናገረውን ብዙ ሰዎች ያነሳሉ። አሁንም መንግስት ጆሮ ኖሮት ለሚነሱ ጥያቄዎች ምላሽ ሊሰጥ ይገባል ብለዋል። ኦፌኮ በአጠቃላይ ከ50 በመቶ በላይ የሀገሪቱ ክፍሎች ውስጥ ምርጫ ተካሂዷል ለማለት አይቻልም ላለውም ሊቀመንበሩ አስረድተዋል።
ኦሮሚያ ውህደት ኦሮሚያ ኬሳ ስለናኒ አከቶችንቱ
ኦሮሚያን ብትወስድ አንድ ፓርቲ ነው በምርጫው የተወዳደረው። ለፓርቲው ጥላ ሊሆኑ የገቡ ሌሎች ፓርቲዎችም አሉ። ይህንን ደግሞ የአፍሪካ ህብረትም ይህንን ሁሉም ያውቃል። እውነት ነው በኦሮሚያ ፍትሃዊ ምርጫ እንዳልተካሄደ፣ አንዳንድ ቦታዎች ላይ ደግሞ በጸጥታ ችግር ምክንያት ብለው ምርጫ ሳይካሄድ ቀርቷል። የትግራይ ክልልም በጦርነት ውስጥ ነው። ደቡብ ክልል፣ በአማራ ክልል ኦሮሚያ ልዩ ዞን ከሚሴና ቅማንት ውስጥም ችግር አለ። ይህን ሁሉ ስናይ በአገሪቱ 50% በሚሆኑት አካባቢዎች ፍትሃዊ ምርጫ ውስጥ ሊገቡ አልቻሉም። በምርጫው የተሳተፉትም እኮ ቅሬታ እያቀረቡ ነው። ምርጫው በብዙ ችግር ተከቦ ነው ያለፈው ብለዋል። ፕሮፌሰር መረራ ስለ ኢትዮጵያ የዲሞክራሲ ምህዳር በተመለከተም የኦፌኮን አቋም አንጸባርቀዋል። የታሰሩ ሰዎች ጉዳይ አንዱ ጥያቄያችን ነው። ምርጫውን ሊያስፈጽሙ የሚችሉ ሰፊ ስራ ሊሰሩ የሚችሉ ብዙ ሰዎች ታስረውብናል። የፖለቲካ ምህዳሩም ጠቦብናል። የዛሬ ዓመት እኮ 206 ጽህፈት ቤቶች ነበሩን፣ ዛሬ ግን 3 ብቻ ነው ያለን ብለዋል። ኦፌኮ መንግስት ላይ ስለሚያነሳው ወቀሳ በኦሮሚያ ብልጽግና ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ ምላሽ ሰጥተዋል። የኦፌኮን መግለጫ ስናየው ይህንን ሰፊ ህዝብ መሳደብ ይመስላል። የህዝብ ዝናብ ሳይበግረው ሌሊት 11 ሰዓት ወጥቶ እስከ ሁለተኛው ምሽት ሌሊቱ 5 ሰዓት ምርጫ ያካሄደበት ሁኔታ ነው ያለው። ምርጫውንም ሊያደናቅፉ ተኩስ የሚከፍቱ አካላትን ሳይፈራ ህዝቡ ይሆነኛል ያለውን መርጧል። በዚህ ምርጫ ላይ ከፍተኛ የህዝብ አፍ ተፈሷል። መንግስትና ህዝብ ያደረጉትን ትልቅ ልፋት በዚህ ደረጃ ሳንሶ ኦፌኮ ድጋሚ ምርጫ ይካሄድ ማለቱ የህዝብ ምንም አያውቅም እኔ ነኝ የማውቅለት ማለት ነው። ይህ በጣም ያሳፍራል። ከአገር አቀፍ ውይይት ጋር በተያያዘ ጉዳዩ ከሚመለከታቸው አካላት ጋር ስንሰራ ነበርን፣ እየሰራንም እንገኛለን፣ ለወደፊቱም ይካሄዳል። ኦፌኮ የጋራ መንግስት ይቋቋም ብሎ ላነሳውም ይሄ ቀልድ ነው። እንዲያለውን ቀልድ የሚሰማ የለም። ይህንን ምርጫ ተሳተፉ ተብለው ተለምነው ነበር። አሁን ጥያቄ ስላቀረቡ ግን የሚደረግ ምርጫ የለም። በምርጫ ቦርድ ማኒፌስቶ መሰረት በምርጫው ያሸነፈ ይገለጻል። ምርጫ የሚካሄደው በሚቀጥለው 5 ዓመት ነው ማለት ነው ብለዋል። ኦፌኮ ስለ ዲሞክራሲ ምህዳር መጥበብ ላነሳውም ቅሬታ አቶ ታዬ ያሉት አላቸው። በአቶ መለስ አመራር ጊዜ እኮ አንድ ሰው በተናገረው ነገር አሸባሪ ነው ተብሎ ሲታፈን በነበረበት ወቅት እንኳ ዲሞክራሲ አለ ብለው ምርጫ ላይ ሲሳተፉ ቆይተው ዛሬ በመንግስት ጫና ነው የወጣ ነው የሚሉትን ሁሉም ህዝብ ያውቀዋል፣ ማን ጆሮ እንዳለውና ማን ጆሮ እንደሌለው። የተከፈተው የዲሞክራሲ ምህዳርም አልጠበበም። የመገናኛ ብዙሃን ነጻነት እያስጠበቅን ነው። የፖለቲካ ምህዳሩ ሰፍቶ 47 የሚሆኑ ፓርቲዎች እየተፎካከሩ በሁሉም መገናኛ ብዙሃን ላይ እኩል ጊዜ ተሰጥቷቸው እየተከራከሩ ነበር። የጠበበ አንድ ምህዳር የለም። 206 ጽህፈት ቤቶች ነበሩን ላሉትም ኦፌኮ ማንንም ከመክሰስ በፊት ራሱን ቢያይ ጥሩ ነው ብለዋል። ኦፌኮ በኢትዮጵያ ሰሞኑን የተካሄደው ምርጫ ተቀባይነት የለውም ማለቱን ተከትሎ ከምርጫ ቦርድ ባለስልጣናት ምላሽ ለማግኘት ጥረት እያደረግኩ ነው። ከተሳካ ይዤ ለመመለስ ሞክራለሁ። ለአሜሪካ ድምፅ ናኮር መልካ ካምቦ።
የአምቦን ዘጋቢያችንን ናኮርን ለደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በኦሮሞ ነጻነት ግንባር የፖለቲካ መኮንን የሆኑት በአቶ ያሶ ከበበው መዝገብ የሚጠሩ 6 ሰዎችን ፍርድ ቤት በነጻ አሰናብቷቸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 1ኛ የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት ተከሳሾቹን ሰኔ 15 2013 ዓ.ም በዋለው ችሎት በነጻ አሰናብቷቸዋል። ከስር የተፈቱት የኦሮሞ ነጻነት ግንባር የፖለቲካ መኮንን አቶ ያሶ ከበበው 1 ዓመት ከአንድ ከአስር ወር ታስረው መውጣታቸውን ጠቅሰው በነጻ አልተለቀቅንም ሲሉ ተናግረዋል። የፌዴራል ጠቅላይ አቃቤ ሕግ በበኩሉ በክርክር ሂደት በእስር ቤት ቆይተው ፍርድ ቤት በመመላለስ የባከነ ጊዜ ሳይሆን የፍትህ ማስገኛ ጊዜ ነው ሲል ገልጿል። ፀሐይ ዳምጠው ዝርዝር አላት።
የኦሮሞ ነጻነት ግንባር የፖለቲካ መኮንን አቶ ያሶ ከበበውን ጨምሮ በእርሳቸው መዝገብ የሚጠሩ 6 ተከሳሾች ሰኔ 15 2013 ዓ.ም የፌደራል ከፍተኛ ፍርድ ቤት ልደታ ምድብ 1 የጸረ ሽብርና ህገ መንግስት ጉዳዮች ወንጀል ችሎት በነጻ አሰናብታቸዋል ሲሉ የተከሳሾቹ ጠበቃ ገልጿል። እነዚህ ተከሳሾች መስከረም 2012 ዓ.ም ነው በፖሊስ ቁጥጥር ስር የዋሉት ሲሉ የተከሳሾቹ ጠበቃ አቶ ሚልኪያስ ቡልቻ ተናግረዋል።
ደንበኞቻችን የተከሰሱበት ወንጀል የሽብር ተግባርን ለመፈጸም ማቀድ፣ ማሴር፣ መፈጸም የሚል ነበር።
አቶ ሚልኪያስ አንድ አመት ተኩል የነበረውን የፍርድ ቤት ክርክር ሂደት አብራርተዋል።
የሰው ማስረጃ የለም። የቀረበባቸው ግን በብሔራዊ መረጃና ደህንነት አገልግሎት የተሰበሰበ ቴክኒካል ማስረጃዎች ናቸው። እንዲቀርብላቸው ጠይቆ ፍርድ ቤቱ እንዲቀርብ አዞ፣ ነገር ግን ብሔራዊ መረጃና ደህንነት አገልግሎት ይሄን ማስረጃ ማቅረብ አንችልም፣ አንደኛ ብርቱ ምስጢር ነው፣ በአዋጁ መሰረት ምስጢሩን ለማንም እንዳንሰጥ ስልጣን ተሰጥቶናል፣ ሁለተኛ ለብሔራዊ ጸጥታና ስጋት አዳጋች ስለሚሆን ሽብርን ለመከታተል ስለሚያስቸግረን ይሄን አንሰጥም በሚል ክርክር አንስተዋል። የህግ ክርክር እንድናቀርብ ፍርድ ቤቱ ብይን ሰጥቶ እኛም ባቀረብነው የህግ ክርክር አንደኛ ቀረበባቸው ማስረጃ በኢፌዴሪ ህገ መንግስት፣ ኢትዮጵያ በፈረመቻቸው ዓለም አቀፍ የሰብአዊ መብት ኮንቬንሽኖች፣ እንዲሁም የጸረ ሽብር አዋጆች፣ የብሔራዊ መረጃና ደህንነት አገልግሎት መቋቋሚያ አዋጁ ጭምር ተከሳሽ ላይ የሚቀርብ ማስረጃ ህግን ተከትሎ መቅረብ እንዳለበት፣ ዋና ቅጂ ለፍርድ ቤቱ መቅረብ እንዳለበት፣ እንደወረደ መቅረብ እንዳለበት፣ የማይቀርብ ከሆነ ተቀባይነት እንደሌለው ተከራክረናል። በዚሁ መንገድ ፍርድ ቤቱ የእኛን ክርክር በመስማት የሽብር ክስ ማስተባበል ችለዋል በሚል በነጻ እንዲሰናበቱ ፍርድ ቤቱ 15/10/2013 ዓ.ም በዋለው ችሎት ፍርድ ሰጥቷል። ፍርዱም ተግባራዊ ሆኖ ተከሳሾቹ ከእስር ቤት ተለቋል ማለት ነው።
ከ30 የጊዜ ቀጠሮ በላይ በፍርድ ቤት መመላለሳቸውን የገለጹት የኦሮሞ ነጻነት ግንባር የፖለቲካ መኮንን አቶ ያሶ ከበበው በነጻ አልተለቀቅኩም፣ ታስሬ ነው የወጣሁት ሲሉ ወቅሷል።
ያቀጥን የከምትራ ግን ይመጣም።
አሁንም ፍርድ ቤቱ ከተጠረጠርኩበት ወንጀል ነጻ ነህ ያለኝ እንጂ አንተ ነጻ ሰው ነህ አላለኝም። አንድ ሰው 2 ዓመት ታስሮ ነጻ ነህ ተብሎ ሲፈታ መደሰት የለበትም። ምክንያቱም 2 ዓመት ታስሮ ነው የወጣው መባል አለበት። ፍርድ ቤት በነጻ ነው ያሰናበትኩ ማለት የለበትም። እኔ አሁን 2 ዓመት ታስሬ ነው የወጣሁት። ነገር ግን ከተጠረጠርኩበት ወንጀል ነጻ ነህ የሚል ሀሳብ ነው ከከሳሾቼ የተረዳሁት።
አቶ ያሰው አክለው መንግስት የህግ የበላይነት አስከብራለሁ እያለ ሰዎች ካለ ፍርድ ቤት ትዕዛዝ ይታሰራሉ ካሉ በኋላ አጋጠመኝ ያሉትን ችግር ተናግረዋል።
ለምሳሌ አንድ ሰው በጸጥታ ኃይል ቁጥጥር ስር ሲውል በፍርድ ቤት ትዕዛዝ መሆን አለበት። ነገር ግን እኔ ከመንገድ ላይ ያለ ፍርድ ቤት ትዕዛዝ ነው የተያዝኩት። ይህም ህገወጥ ነው። በተጨማሪ ከታሰርም በኋላም አራዳ ፍርድ ቤት የዋስትና መብት ሰጥቶን የዋስትና ማስከበሪያ ከተከፈለ በኋላ አሁንም ፖሊስ የፍርድ ቤቱን ትዕዛዝ ወደ ጎን ትቶ ለ1 ዓመት ከ8 ወር አሰረን።
የፌደራል ጠቅላይ አቃቤ ሕግ የህዝብ ግንኙነት ኃላፊ አቶ አወል ሱልጣን ለአሜሪካ ድምፅ እንደገለጹት በፍርድ ቤት ክርክር የባከነ የሚባል ጊዜ የለም ሲሉ አብራርተዋል።
ጸረ ሽብር አዋጅ 1176 ላይ የምንፈልገው ወንጀሉ የጸረ ሽብር አዋጅ ነው ወይ? የጸረ ሽብር አዋጅ ወንጀል አድርጎ የደነገገውን ተግባር የተከለከለውን ተግባር ፈጽሞ የተከሰሰ ሰው ነው ወይ? አዲስም ታይም ደግሞ ያ የፈጸመው ወንጀል ደግሞ ከ15 ዓመት በላይ የሚያስቀጣ ወንጀል ነው ወይ? ወይም ደግሞ ግለሰቡ ከዚህ ቢወጣ ሌላ ወንጀል ሊፈጽም የሚችልበት ሁኔታ አለ? ስለዚህ የግለሰብ በጸረ ሽብር አዋጁ ከተከሰሰ ጸረ ሽብር አዋጁ ከ15 ዓመት በላይ የሚያስቀጡ የወንጀል ተግባራት በውስጡ ይዟል። ስለዚህ እስከ ሞት ምናልባት ሊያደርስ የሚችል ስለዚህ እነዚህ ተግባራት ላይ ከተጠረጠረና ከተከሰሰ የወንጀለኛ መቅጫ ስነ ስርዓት ህግ አንቀጽ 63/67 መሰረት ዋስትና ሊከለከል የሚገባ ስለመሆኑ ሲታመንበት ነው። በክርክር ሂደት ሰዎች ማሰርና ዋስትናቸውን ገድቦ አቆይቶ ክርክር ማድረግ፣ ምርመራ ማከናወን፣ በክርክር ሂደቱ ደግሞ መጨረሻ ላይ የሚሰጠውን ውሳኔ እስኪወሰን ድረስ ተጠርጣሪን ይዞ ማቆየት ወይም ተጠርጣሪ የዋስትና መብት ከልክሎ ማቆየት በህግ የተደገፈ ተግባር ነው።
የፍትህ ሂደቱን ግልጽ፣ ፍትሐዊና ተአማኒ ለማድረግ ፍርድ ቤት አንድን ጉዳይ መርምሮ የመጨረሻ ውሳኔ እስኪሰጥ ድረስ እንደ ወንጀሉ ክብደት ተከሳሽ እስር ቤት ሆኖ ጉዳዩን እንዲከታተል ህጉ ይፈቅዳል ሲሉም አክሏል። አቶ አወል ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን እናመሰግናለን። አድማጮች፣ የዜናና የትንታኔ መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀን ወደ ሁለተኛው አጋማሽ የመጨረሻ ዝግጅት ላይ ደርሰናል። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። አሁን ወደ ተከታዩ ዝግጅት እናልፋለን። የኢትዮጵያ የሕግ ባለሙያ ሴቶች ማህበር ኢውላ በምርጫ ወቅት በሴቶች ላይ የሚደርሱ ጾታዊ ትንኮሳዎችና ጥቃቶችን ሲታዘብ ቆይቷል። በዛሬው ዕለትም በአዲስ አበባ የምርጫ ሂደቱ ቅድመ ምልከታው ላይ ጋዜጣዊ መግለጫ ሰጥቷል። ኤደን ገረመው የማህበሩን ስራ አስፈጻሚ ዳይሬክተር ወይዘሪት ሌንሳ ቢየናን አነጋግራ ተከታዩን አሰናድታለች።
ስድስተኛው ሀገራዊ ምርጫ በተለየ መልኩ ካካተታቸው ነገሮች አንዱ ለመጀመሪያ ጊዜ የተደረገው በሴት መራጮች፣ የምርጫ እጩዎች፣ ታዛቢዎችና ምርጫ አስፈጻሚዎች ላይ ሊከሰቱ የሚችሉ ጾታዊ ትንኮሳዎችና ጥቃቶችን የሚታዘብ አካል መኖሩ ነው። ይህንን ኃላፊነት የወሰደው የኢትዮጵያ የሕግ ባለሙያ ሴቶች ማህበር ሲሆን በዛሬው ዕለት የቅድመ ምርጫና በምርጫ ወቅት የተደረጉ ምልከታዎች ግኝት ውጤትን ይፋ ያደረገ ሲሆን የማህበሩ ዳይሬክተር ወይዘሪት ሌንሳ ቢየና ምልከታዎቹ ቤት ቤት አካባቢዎች እንደተደረጉ እንዲህ ያስረዳሉ።
የስድስተኛው ሀገር አቀፍ ምርጫ ሰኔ 14 ላይ ተካሂዷል። እኛም እንደ ኢትዮጵያ ሕግ ባለሙያ ሴቶች ማህበር እንግዲህ በተለይ ከዚህ ቀደምም ተደርጎም አይታወቅም እንደዚህ አይነት ኦብዘርቬሽኖች ተደርጎ ባይታወቅም እኛ በዚህ ስፔሲፊካሊ ያው ሌሎችም የሲቪል ማህበረሰብ ተቋማት የምርጫ ሂደቱን የማስተማር የምርጫ ትምህርት የማስተማሩ ላይ በጣም በአክቲቭሊ ሲታሰፉ ነበር። ምርጫ ወቅት በሴቶች ላይ የሚደርሱ ጫናዎች፣ ጥቃቶች ምንድን ናቸው የሚለውን ነው ኦብዘርቭ ለማድረግ ተራ የነበረው። ሴቶች እንደ መራጭ፣ እንደ ታዛቢና የምርጫ ጣቢያ ሰራተኞች፣ እጩ ተመራጮች እንዲሁም ለሌሎች ታዛቢዎች ሆነው ራሱ በምርጫ ወቅት ምን አይነት ነገር ነው የሚገጥማቸው፣ ምን አይነት ቻሌንጅ ነው ያለው የሚለውን ነው እኛ ስንታዘብ የነበረው። ወደ 150 የሚሆኑ የቅድመ ምርጫ ሂደቶችን የሚታዘቡ የረጅም ጊዜ ታዛቢዎች ማለትም ይሄ ቅድመ ምርጫ በፊት የምንለው ጊዜ በተለይ ከመራጮች ምዝገባ፣ የተመራጮች ካምፔኖች እነዚህን እና የመሳሰሉትን ነበር ስንመዘገብ የነበረው። በዛ ጊዜ ላይ ወደ 150 የሚሆኑ እንዲሁም ደግሞ 130 የድምፅ መስጫ የምርጫ ቀንን የሚታዘቡ ታዛቢዎችን ከተለያዩ የኢትዮጵያ ክልሎች ላይ መልም ላይ ስልጠና ስንሰጥ ነበር የቆየ ነው። በምርጫ ወቅት ግን በአዲስ አበባ፣ በጋምቤላ፣ በቤንሻንጉል ጉሙዝ፣ በሲዳማ፣ በደቡብ ብሔረሰቦች እና ክልሎች፣ በድሬዳዋ ከተማ አስተዳደር፣ በአማራ ክልል እና በኦሮሚያ ክልል ነበር ስንታዘብ የነበረው። ታዛቢዎቻችን እንዳልኩሽ ለምርጫ ቀን ወደ 130 የሚሆኑ ታዛቢዎቻችን አክቲቭሊ በተለይ ደግሞ ያዘጋጀናቸው ቼክሊስቶች አሉ። ይህንን ስራ ሲሰሩ የሚያዩቸው ለትዝብት የሚሞሏቸው ፎርሞች ነበሩ። እነሱን ሁሉ ኦልሞስት ወደ 41 የሚሆኑ መጠይቆችን ሙሉ በሙሉ አጠናቀው ሞልተው በምርጫ ወቅት ምልከታውን አቅርበውልናል።
ማህበሩ 130 የምርጫ ታዛቢዎችን በ369 የምርጫ ጣቢያዎች ላይ አሰማርቶ እንደነበረ የገለጹት ዳይሬክተሯ 7 ወሲባዊ ትንኮሳዎችን፣ 2 አካላዊ ጥቃቶችና 2 በጸጥታ አስከባሪዎች የተፈጸሙ የሴት እጩ ተወዳዳሪዎችን የምርጫ ዘመቻ ያስተጋገሉ ድርጊቶችን መታዘብ መቻላቸውን ገልጸዋል። በተጨማሪም 10 ሴቶችን የማባበልና ድምጽ እንዲሰጡ የማድረግ ሁነቶችን መታዘባቸውም ተገልጿል። ትንኮሳዎቹ በቃልና በአካላዊ ንክኪ ጭምር መፈጸማቸውም ጭምር ነው የተገለጸው።
ምልከታ ባደረግንባቸው የምርጫ ቦታዎች ላይ ምናልባትም የዚህ የምልከታውን ግኝቶች በስፋት ሼር እናደርጋለን። ግን በእነዚህ ጊዜዎች ላይ ካገኘናቸው ምሳሌ አሁን ወደ ሴቶችን ውክልና እና ኦልሞስት 83% አይነት ፐርሰንት እንደነበረ ለማየት ችለናል። በስቴት ሞባይል ሊቀመንበርነት ሲሆን ደግሞ አዘ ቼር ፐርሰንት ፖሊንግ ስቴሽኖች ላይ ብዙ ሴቶች እንደሌሉ አስተውለናል። እንዲሁም ደግሞ ጥቃቶች የተለያዩ ለምሳሌ ጥቃት ስንል አካላዊ ጥቃት ሊሆን ይችላል፣ ወሲባዊ ትንኮሳ፣ እንዲሁም ደግሞ ስነ ልቦናዊ ጥቃቶችም ተመዝግቧል። በዚህ በእኛ ምልከታ ባደረግንባቸው ቦታዎች እንግዲህ ይሄ ኢውላ ዘርዝሮ እንዲመለከቱ ባደረጋቸው ቦታዎች ላይ ነው ስፔሲፊካሊ እነዚህን ነገሮች ለማየት የቻለው። በሴት መራጮችም ላይም በምርጫ አስፈጻሚ አካላት ላይም የተወሰኑ አንዳንድ ቦታዎች ላይ ሴት መራጮችን በምርጫ አስፈጻሚ አካላት እገዛ እየተደረገላቸው እንዲመርጩ ሲደረግም የተወሰነ ትዝብቶችንም አይተናል። መገኘት ያልተፈቀደላቸው ሰዎች በአካባቢ ሲገኙ አይተናል። እንግዲህ እነዚህ በተለይ ደግሞ ሴክሹዋል ሃራስመንት ወይም ይሄ ትንኮሳ የምንላቸውን ጉዳዮች ወይም እንደዚህ አይነት ክስተቶችም እንደተከሰቱ የእኛ ታዛቢዎች አይተዋል።
የኢትዮጵያ የህግ ባለሙያ ሴቶች ማህበር ባወጣው መግለጫ ላይ ለባለድርሻ አካላት አጠቃላይ ምክረ ሀሳቦችን አስቀምጧል። የማህበሩ ዳይሬክተር በሀገሪቱ ይህን መሰል ሂደት የመጀመሪያው እንደመሆኑ አንድ እርምጃ ተራምደናል ያሉ ሲሆን፣ በመጪው ጳጉሜ ሊካሄድ የታሰበው ምርጫ ከተካሄደ በኋላም በማህበራቸው የጾታዊ ጥቃት ማመልከቻ የነጻ የስልክ ጥሪዎችን ሪፖርትንም አካተው በስድስተኛው ሀገራዊ ምርጫ ወቅት በሴቶች ላይ የሚፈጸሙ ጥቃቶችን አስመልክቶ አጠቃላይ ሪፖርት እንደሚያቀርቡም አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንንና መረጃ የሰጡን እንግዳዋን እናመሰግናለን። አድማጮች፣ አሁን ደግሞ ከቴክኖሎጂ ጋር ወደ ተገናኘ ዘገባ ነው የምንወስዳችሁ። በእውነታው ዓለም የሌሉ ሰዎችን እንዳሉ በማስመሰል የሚሰሩ በሺዎች የሚቆጠሩ ዲጂታል ምስሎች በበይነ መረብ ላይ በስፋት እየተሸጡ ነው ይላል ዘጋቢያችን ዲያና ሚቼል የላከችው ዘገባ ነው። ስመኝሽ የቆየ እንደሚከተለው ታቀርበዋለች።
በሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ አማካኝነት የሚሰሩት ፊቶች በእውነተኛው ዓለም የሌሉ ነገር ግን ፎቶዎቹን በድህረ ገጽ ላይ በሚሸጣቸው ጀነሬትድ ፎቶስ የተሰኘ ድርጅት አማካኝነት በኮምፒውተር ተገጣጥመው የተሰሩ ናቸው። እነዚህን የሰው ምስሎች በብዛት የሚጠቀሙባቸው ደግሞ የጨዋታ ድርጅቶች እውነተኛ ሰው የሚመስሉ ገጸ ባህሪያትን ለመስራትና ሌሎች የሰው ምስል ማሳየት ያለባቸው ድርጅቶች ናቸው። የዚህ ጀነሬትድ ፎቶስ የተሰኘ ድርጅት መስራች የሆነው ኢቫን ብራውን ስለ ቴክኖሎጂው እንዲህ ያስረዳል።
ማሽንን በማስተማር የምንሰራው ይህ ስራ ሰዎች ምን እንደሚመስሉ ያጠናል። አፍንጫ የት ጋር እንዳለ፣ ስንት አይን እንዳላቸውና ምን አይነት የፀጉር አሰራር አይነቶች እንዳሉ ሁሉ ማለት ነው። በዛ እውቀት ላይ ተመስርቶ የሰዎችን ምስል መሳል ይጀምራል።
የብራውን ድርጅት በሺዎች የሚቆጠሩ በእውኑ ዓለም ያሉ ሰዎችን ፎቶዎች ንፊዲያ በተሰኘ የግራፊክ ስራዎችን የሚሰራ ድርጅት አማካኝነት ማንኛውም ሰው ሊጠቀምበት ከሚችል ሶፍትዌር ጋር በማጣመር ከ2.5 ሚሊየን በላይ በሰው ሰራሽ ልህቀት የተሰሩ ፊቶች ተፈጥረዋል። ብራውን እንደሚለው ስራውን ሲጀምር አላማው የነበረው ፎቶ አንሺዎችን፣ ሞዴሎችን፣ የሜካፕ ሰራተኞችና የመሳሰሉትን ለመቅጠር ይወጣ የነበረውን ወጪ መቀነስ ነበር። በወቅቱ በጣም ቀላል የሚመስል ምኞት። ሆኖም የሚሰሩትን ምስሎች የመቆጣጠሪያ ምንም አይነት ህግ ባለመኖሩ ሐሰተኛ ፊቶቹ ለማታለል ወይም ለማጭበርበር ስራ አመቺ ሆነዋል። በእርግጥ አንዳንድ አስቂኝ ፊት ያላቸው ምስሎች በኮምፒውተር የተሰሩ መሆናቸው ያስታውቃል። አንዳንዶች ደግሞ ያልተለመደ ምልክት በፊታቸው ላይ ይኖራል። የማይመሳሰል የጆሮ ጉትቻ ያደርጋሉ ወይም የፀጉራቸው መስመር የደበዘዘ ይሆናል። በበርክሌ ዩኒቨርሲቲ ሐሰተኛ ምስሎችን የመለየት ባለሙያ የሆኑት ፕሮፌሰር ሄነሪ ፋሪድ በጉዳዩ ላይ ሲያስረዱ ከነዚህ አይነት ማጭበርበሪያ ዘዴዎች ራስን የመጠበቅ ዋነኛ መንገዱ በድህረ ገጾች ላይ የምንጫናቸውን አድራሻዎች በጥንቃቄ መመልከት ነው ይላሉ።
በከፍተኛ ሁኔታ የተሰራጨ ቫይረስና ሐሰተኛ መረጃ የሚባል በሽታ አለ። ግን እኛ ራሳችን የችግሩ አካል ነን። ላይክ የሚለውን ምልክት ስንጫን፣ ስናጋራና መልሰን ሪትዊት ስናደርግ ሳናውቀውና ሳናስበው እያባባስነው እንሄዳለን። ስለዚህ የዚህ ወረርሽኝ ተሸካሚ ነን ማለት ነው።
ብራውን የእሱም ምስል ሌሎችን ለማሳሳት ጥቅም ላይ ሊውል እንደሚችል ያውቃል። ስለዚህ ድርጅቱ ያሉትን መረጃዎች ለሌሎች የማህበራዊ ትስስር ገጾች በማጋራት በሰው ሰራሽ ልህቀት የተሰሩ ምስሎች ጥቅም ላይ ውለው ሲገኙ እንዲያውቁ ለማድረግ እየሞከረ ነው። ድርጅቱ አሁን በቅርብ ያወጣው የመጨረሻ ቴክኖሎጂው አናኒማይዘር ይሰኛል። ይህም የራስን ፎቶ ውስጡ በመጫን የተለያየ ገጽታ ያላቸውን የራስን ምስል እንዲያወጣ የሚያደርግ ሲሆን በእውነታው ዓለም ባለውና በሌለው መካከል ያለውን ልዩነት የበለጠ የሚያደበዝዝ ነው። በዲያና ሚቼል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ዘጋቢዎቻችንን እናመሰግናለን። አድማጮች ስታዳምጡ ያመሻችሁት የዛሬ ሐሙስ ሰኔ 17 2013 ዓ.ም ተመረጥ ዝግጅታችንን ነበር። ዝግጅቶቻችንን በዌብሳይታችን amharic.voanews.com ላይ መከታተል፣ ማግኘት፣ ማንበብ፣ አስተያየት መስጠት ትችላላችሁ። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይም የቀጥታ ስርጭታችን ይተላለፋል። በመልእክት መላኪያው በመግባት አስተያየቶቻችሁን አድርሱን። ጥቆማዎች ካሏችሁም ላኩልን፣ ጻፉልን፣ ደውሉልን። በተጨማሪም ደግሞ horn@voanews.com የኢሜይል አድራሻችን ነው። የዛሬው ፕሮግራማችን በዚሁ ተጠናቋል። የፕሮግራሙ የስርጭት ፕሮዲውሰሩ ንጉሱ ታምሬ ነበረ። ዋና አዘጋጅ ሰለሞን አባተ። ሳስተናግዳችሁ ያመሸው ጽዮን ግርማ ነኝ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እሰናበታችኋለሁ። በነገው የአርብ ምሽት ፕሮግራማችን ተመልሰን እንገናኛለን። ለዛሬው ሰላም። بدنا دور